ሰላም ጤና ይስጥልኝ እንደምን አመሻችኋል ጋቢና ቪኦኤ የእሁድ ግንቦት 29 ምሽት መርሃ ግብሩን ጀምሯል እንደተለመደው ሁሉ ለእሁድ ምሽት በሳምንቱ ከተደመጡ መርሃ ግብሮቻችን መካከል ያነቃቃሉ ያልናቸውን ይዘንላችኋል የደንገረመው በመስተንግዶ ኤልያስ አስማረ በቅንብሩ አብራናችሁ እናመሻለን እናንተም አብራችሁን ሁኑ በዚህ ሳምንት እንግዳችን የነበሩት ሴት ሲስተር ይርገዱ ሀብቴ ይባላሉ። የጤና ባለሙያ እናት እንዲሁም ደግሞ የወጣቶችን ህይወት መታደግን የመሰለ ሀገራዊ ኃላፊነትን ያጣመሩ ሴት ናቸው። በቅዱስ ጳውሎስ ሆስፒታል ውስጥ ከ3 አስርት አመታት በላይ በነርስነት አገልግለዋል። የአራት ወንድ ልጆች እናት ሲሆኑ የመጨረሻ ልጃቸው በተለያዩ ሱሶች ተይዞ ያሳለፈው የህይወት ትግል አዲስ ህይወት የጽና የአልኮል ሱሰኝነት ህክምና ማገገሚያ ማዕከልን ከ3 አመታት በፊት እንዲከፍቱ መነሻ ሆኗቸዋል። ከሲስተር ይርገዱ ጋር ቆይታ አድርጌ ነበር። ሲስተር ይርገዱ ተቋማቸውን ለመመስረት መነሻ ስለሆናቸው ጉዳይ ከመያስረዱበት ይጀምራል።
እንግዲህ ሱስ ማለት እንደዚህ ቀላል ነገር አይደለም። ያው ስለማናገረው ሲያልፍ ቀላል ይመስላል እንጂ ብዙዎች የሚጎዱበት ነው። እኔም በጥሩ ስነምግባር አፍላብኝ ያለው የኮንፊደንስ ያለኝ ሰው ነበርኩ። በቃ ልጆቼን ጨዋ አድርጌ እንዳሳደገ ሰው ራሴን ቆጥር ነበርኩ። ግን መጨረሻው ልጅ ግን ኤሌመንታሪ ላይ ነው ገና 7ኛ ሆኖ 8ኛ ነጃት ጊዜ የስጋራ ጊዜ እንጂ እያሉ የበላዮቹ ሲልኩት እዛ ክስቶ ሲያመጣ ምን ሲል በዛው ራሱን እንደገባበት ይነግረናል። አሁን እኔ ሃይስኩል ላይ ነው። እኔም አባቱ የሚያወቅ ነው። ያው ብዙዎች ልጆቻችሁ ሚነ ሲባል ማመን ይቸግራል። ግን ያው አየው ነበር። ትንንሽ ለውጦች ነበሩት ማንነቱ ላይ። ይሄ ቲኔጅ የምትይው ወጣትነት እድሜ ላይ ነበረ። ለውጦችን የመውሰር ባረገዋለሁ። እለት እለት ስናገረው ቶሎ ስለሚቆጣም መልሽም አልጫ ነውም። ግን ዘርቤሽኑ ስጋቱ ነበረኝ። ከዛ በኋላ እንግዲህ ወላዴ ገምጠኝ ነው ልጅ ሲጠፋብሽ ልጅ ሱስ ውስጥ ሲገባ እሱ ብቻ አይደለም የሚጎዳው ቤተሰቡ በሙሉ ነው። እኔ ደግሞ የጤናም ችግር አለኝ። ቀላል አልነበረም። 5ቱን አመት አላውቅም። 5ቱን አመት ግን በቃ እንደ አለመኖሬን እስክመኝ ድረስ ፈጣሪ ሙሉ አማሮ ነበረ። መጨረሻ ላይ ግን ያው በራሱ ፈቃደኝነት ከሱስ መውጣት ፈልጋለሁ እናቴን በድያለሁ ብሎ ፈቃደኝነቱን ሲሰጠን ነው ከሱስ ይወጣልኝ እና እኔንም ወደዚህ ስራ ያስገባል።
ያው እንግዲህ ልጆት በራሱ ጊዜ ቁርጠኝነት ሲያሳይ መለወጥ እንደቻለ ነግረውኛል። ግን ብዙ ሰዎች ደግሞ ቁርጠኝነቱን ቢኖር ከሱስ መውጣት ያቅታቸዋልና ጉዟችሁ ምን ይመስል ነበረ?
ያጠፋው ጥፋት አለ ነገር ያ ደግሞ ለልጆች በጣም መጥፎ ነው። ክፍተት ይሰጣል። ምንሽ አባቱ እንዳይሰማ የምደብቀው ነገር ነገር ሲጠፋብኝ የምሰማቸውን ነገሮች ይደብቃለሁ። ሲያሁኑ ለልጆች መክራለሁ አትደባበቁ እያልኩ። መጨረሻ ግን ከአቅምሽ በላይ ሲሆን ሁለታችንም ስናቅ ያው ትግል ነው። ምንም ማድረግ አይቻልም። አብረን ወደ ጥሩ የሚመጣበትን መንገድ መታገስ፣ በፍቅር መያዝ፣ መምከር ነው እንጂ ኃይለኛ ብትሆኚ ብትቆጭ ልጆችን አትመልሽ። ያለ ሱስ በቃ መዝናናት እንደማይችሉ መውጣት እንደማይችሉ ውስጣቸውን የራሳቸው ዓለም አላቸው ራሳቸውን ያሳምናሉ። ሱሰኛ ስንላን ሰው የሚጡም ከሆነ ሳይቅም መዋል አለመቻል፣ ሳይጠጣ መዋል አለመቻል፣ ወይ ሳያጭስ አለመቻል ነው። እነኚህ ናቸው አዲክሽን ተብሎ ያው ሱሰኛ ምንለው። ኢንተርኔቱ ስም ያለው እዛው ላይ ሆኖ በቃ ከሱ ወግድ መላቀቅ አለመቻል ነው ሱሰኝነት። እና ብዙዎች ያቅታቸዋል እንዳልሽው። ምንድን ነው ዝም ብለው በራሳቸው ማቆም አይችሉም። ሱስ ያው ሰብአዊ ድጋፍ ያስፈልገዋል። የስነ ልቦና ባለሙያዎች በምክር አገልግሎት ብዙ የሚስ የሚያመጣባቸውን ጥቅምና ጉዳት አያውቁትም። ሱስ ውስጥ ሲገቡ ለመደሰት እንጆይ እናደርጋለን እንዲንላለን ብለው ነው የሚገቡት። ወይም እናነባለን ወይም ያነቃቃናል። በተለየ ነገር ይጀምሩና በኋላ ያለውን ዘርፈ ብዙ ችግር አያውቁትም። ሲደርስባቸው ነው በጤናቸው ላይ ከባድ ችግር አለው ብንዘረዝረው፣ በፋይናንሱ ላይ ከባድ ችግር አለው፣ ሶሻል ላይፋቸው ላይ አብሮ መንገድ ላይ በጣም ችግር አለው። እነዚህን ሱስም ሲጀምሩ አያውቁትም። እና እኛ ባለሙያዎች ቁጭ አድርገን ይህን ካውንስል ስናረጋቸው በጣም ማንም እንዲህ ብሎን አያውቅም። ይህንን ነግሩን አጥጣውን በገዛ እጅህ ነው እንደዚህ የምታደርገው ወይም ሴቶችም አሉ። ሁሉም ሰው ይፈርድባቸዋል እንጂ ሱስ በጣም አስቸጋሪ እንደሆነ አዌርነሱ በህብረተሰቡም ላይ የለብኝ ሀገር ደረጃ እና ያችን ጊዜ ሲያገኙ እኛ ካውንስል ስናረጋቸው መባነን ይጀምራሉ። የተበሰባቸው ነገር ሁሉ ያለክሳሉ። ብዙ ሲነግሩሽ ያሳለፉትን ነገር
እሺ። አዲስ ህይወት ከተመሰረተ ስንት ጊዜ ሆነው? አሁን ያለበት ተቋም ሁኔታ ምን ይመስላል?
አሁን 3 አመት ከ9 ወር በኋላ ስራ ከጀመረ ሁለት አልጋ አለው። በተመላላሽ ብዙ ሰው ካውንስል እናረጋለን። ሁለት ወር ቆይታ ያረጋሉ። እኛ ጋር ሲገቡ ያው ቦታው ደስ ይላል። ጠባብ ነች እንጂ እንደ አቅቢት የተጀመረ ስናት ይህንን የሚያንቀሳቅሰው ፓርትነሪ ቅዱስ ጳውሎስ ሆስፒታል ነው። ትልቅ እገዛ እያደረገልን እየተንቀሳቀስን ያለ ነው። አሁን ገና አንዳንድ ሰዎች እያወቁም መጥተው ያሁን አንጥሩ ነው ይላሉ፣ ያበረታቱናል። ፋይናንሱ ችግር አለ፣ ይቦታርበታል። በዚች አቅም እየተንቀሳቀስን ነው ያለ ነው።
ኢትዮጵያ ውስጥ ምን አይነት ሱሶች ናቸው ያሉት?
ያው እኔ ከኔ ልጅ ተነስቼ ያለው አይነት በእኛ ሀገር በየመንገዱ ብርጫት መቃም፣ ሲጋራ ማጨስ፣ መጠጣት እነዚህ ናቸው። በጣም ወጣቱን እየጎዱት ያሉት። ከፍ ያሉት ደግሞ ትልልቁንም ካናቢሱ ሄሮይንም የሚያመጡ ከእናንተ ሀገር ወደዚህ ዲፖርት የሚደረጉ ልጆች አሉ። እስቲል አሁን እንኳን አለ እኛ ማዕከል ውስጥ መስ አይነት ነገር ያላቸው ብዙ በተለያየ ሀገር ይመጣሉ። እና እኛ ሀገር ግን ጎልቶ የሚታየው ያው ጫቱ፣ ሲጋራው፣ መጠጡ ነው።
ለዚህ ለወጣት ሱሰኞች ቁጥሩም ለመጨመሩ ምክንያት የሚሆኑ ነገሮች ምንድን ናቸው?
እንግዲህ ብዙ ነው ምልሽ። እንደው 100 ልጆች ካውንስል ብታረጊና ወይም የመነሻ ምክንያት ስትጠይቂ መቶዎቹ 100 አይነት ይነግሩሻል። በሀገራችን ላይ ያው ስራ ማጣት ይልሻል፣ የበታችነት ስሜት ይልሻል፣ ገንዘብ እንደ ልብ ማግኘት፣ አንዳንድ ጊዜ ሱስ ድህነት ነው የሚያመጣው የሚሉ ሰዎች አሉ። አይደለም እኔ ልጄ ድሀ ልጅ ነው። ሞር ጓደኞቹ ነበሩ ብዙ ሺ ብር የያዙ የመጡ የሚያዝናኗቸው፣ ወይ ሲያጫውቷቸው ጨዋታቸውን ይፈልጋሉ ወይ እውቀታቸውን ይፈልጋሉ። ጥሩ ፖቴንሻል ነበር። ይሄ ልጅ አንደኛ ነበር የሚወጣ። በአንድ ነገር ካጠመዷቸው በኋላ ጓደኛ ካረጓቸው እነሱ ገንዘብ አያጡም። ቻግስቲቱ አለ ይሸጣሉ፣ ሰርቃሉ፣ ቤተሰብ ይሰጣል። የባልና ሚስቱ መለያየት፣ የባልና ሚስት ጭቅጭቅ፣ የእንጀራ እናት፣ የእንጀራ አባት፣ የትምህርት መክበድ፣ ብዙ ነገር ይነግሩሻል። መነሻ ምክንያታቸው ይሄ ነው ብለሽ ብቻም ታስቀምጫዋት እ በቃ ዘርፈ ብዙ። ግን ምንድን ነው አሁን እኔ ማስበው እስካሁን ካውንስል ካረጉትና ፌስ ካረጉት ችግር ህብረተሰቡ ላይ ግንዛቤ መፍጠር፣ ሱስ ውስጥ የገቡትን ልጆች ማስወጣት እጅግ በጣም ከባድ። ያው እንዳልኩሽ በዚህ እድሜ የጤና ችግር አለኝ፣ ስኳር ህመምተኛ ነኝ፣ ካንሰር ህመምተኛ ነኝ። እድሜ ሄደዋል። ኮቪድ ገና ኢትዮጵያ ውስጥ ሲገባ ተይዤ ነበር፣ ግን አልሞትኩም። ይገርምሻል፣ ተስፋ አልቆርጥም። በቃ መስራት አለብኝ። እኔ በሽታ ቁጭ ብያለ ማሰብ አልፈልግም። አንድም ቀን ሰርቼ ስጠራ መሄድ ነው። እንደሱ ነው የማስበው እንጂ ስለ በሽታ ብዙ እያላዳምጥም። ብዙ ሰዎች ከዚህ በኋላ ሞተዋል። እኔ ግን እሱን አላስብም። በቃ ሞት እንደማይቀር አውቃለሁ። እንደው ምንድን ነው አንድ ነገር ሰርቼ የምመጣው የሚለውን ነው። እና ህብረተሰቡ ላይ ግንዛቤ መፈጠር አለበት። ባለድርሻ አካላቶች በዚህ ላይ ትልቅ ትኩረት ሰጥተው ትውልዱ ከሱስ ካላጋች ማን ነው ሀገር ተረካቢው? ማን ነው ሃይማኖት ተረካቢው? ስለዚህ እንዴት ነው ተባብረንን መጀመሪያ ፕሪቬንሽን ላይ መከላከሉን እኔ ሳሳድግ አሁን አትንኩ ይሄ በልግና ነው ይሄ ብልጅነት ነው ነው የምንለው። ግን ቢጠጣ ምንድን ነው የሚመጣው? ሲጨስ ምንድን ነው? ዊድ ሲወሰድ ምንድን ነው የሚለውን ቲኔጀር ሳይገቡ በደንብ ማስረዳት አለን። ቤተሰብም ጥሩ ግንኙነት ሊኖረው ይገባል። ልጆቹ ፈርተውት እንዳያሉ ጊዜ ለልጆቻችን መስጠት በሶሻል ላይፍ፣ በስራው፣ በተለያየ ነገር እንጥመድና ለልጆቻችን ታይም አንሰጥ። ማታና ጠዋት ነው የምናገኛቸው ልጆቻችንን። እንደው በዚህ ዓለም ላይ ከኖር ለመጠናቸው ልጆች ጊዜ መስጠት አለብን፣ ማውራት አለብን። በደንብ እንዲቀርቡን፣ ሀሳባቸውን እንዲገልጹልን ማድረግ አለብን።
በአዲስ ህይወት ማዕከል ውስጥ 2 ወር ሲቀመጡ ምን አይነት አገልግሎት ያገኛሉ ወጣቶቹ?
እንግዲህ 2 ወር ዝም ብለን አይደለም የምናስቀመጣቸው። ብዙ ልክ ሲያቆሙ በጣም ነው የሚቅበጠበጡት። ይነጫነጫሉ፣ እንውጣ እንሂድ ይላሉ። ይህንን ሐኪሞች በሳምንት 2 ቀን ፎሎ ያደርጓቸዋል። ሳይካትሪ ባለሙያዎች፣ ሳይኮሎጂስት በሳምንት 1 ቀን ይላቸዋል። እኔ ሳይካትሪ ባለሙያ ነኝ። ከዛ ልጆቿ ፕሮግራም አለቻቸው። ጠዋት ተነስተው ከቁርስ በፊት ስፖርት ይሰራሉ። ከሶስት በኋላ በልተው ሚንካዎቻቸው ይስጥፋሉ። ዲጂታል ክላፒት ነው አለ የስራ ህክምና ግቢ ውስጥ አትክልት ይቆጠቁጣል። የተለያየ ነገር ይሰራል። ለጸዳ ልጆቻቸው ራሳቸው ናቸው ያለኛ ፕሌይ ቴራፒ ይባላል። ኳስ ይጫወታሉ። ዳባ ቼዝ ካርታ
ወጡ በኋላ የሚቀላቀሉት ከምን አይነት ማህበረሰብ ነው? በስስ ጉዳይ ላይ ምን አይነት ምክር ነው የሚሰጣቸው?
ከባድ ነው። ስለሆነ አንዱ ትልቁ ችግራችን ምን መሰለሽ፣ እነሱ ናቸው እንዲቀዚህ ተቀይረው አቋርጠው የሚወጡት። ውጭ አይለወጥም። ያው በሂደት ትንንሽ ለውጦች ያለሽ። አሁን በእኛም ሀገር ለምሳሌ የአልኮል መጠጥ ፊት ለፊት ማስታወቂያው ቀርተዋል። በየታክሲ ውስጥ ድሮ ቢያጨስ መርቴ ነው የሚልሽ። በየምግብ ቤቱ ምንም ስርዓት አልነበረም። አሁን ግን አይጨስም። እነዚህ ነገሮች ቢቀንሱ እንጂ እንዳሉ ናቸው። እና ሲወጡ ውጭው እንደዛው ስለሚጠብቃቸው ትልቁ ችግራችን አሁን ባለድርሻ አካላት መንግስት አብሮን መስራት አለበት። ስራ የሌላቸዋሉ፣ ደጋፊ ቤተሰብ የሌላቸዋሉ። እነዚህን ሰፊ አድርገን ብንሰራ እንጂ ጅምር ማቅና አቅም የለንም። እኛ ገንዘብ የለንም። አንድ ድህናት ነው ለእኛ ድጋፍ ተብሎ በገንዘብ መልክ የሚሰጠን ሰው የለም። በራሳችን ይጠፍ ነው። እነዚህን በስፋት ብንሰራቸው ስራ የሌላቸው እዛው ስራ እንዲሰሩ፣ ከብት ብናረባ፣ ዶሮ ብናረባ፣ እንቁላል ከዛው ለቁርሳቸው እንዲህ እቅዱ አለኝ። እንግዲህ እኔም ባልፍ እንኳን ስራው ቢቀጥል ሰፊ ቦታ ተሰጥቶን በደንብ መሰራት አለበት እና ሲወጡ የጠፍተ ነው ብሎ የገዛ ጓደኛቸውን አሽያ ከኔ ጋር ቤት ብለን እናውራ ብለው ይሰባሉ። ይወጡና ይነግሩናል። ብዙ ፈተና አለባቸው። ሱሰኝነት እንዲባንድ የሚቆም አይደለም። ለውጥ መምጣት አለበት እያስባሉ እሱም ነው ፕሮሞት እንዲደረግልኝ የሚፈልገው።
ሲስተር ይርገዱን እንግዲህ ከኛ ጋር ለነበራችሁ ቆይታ እናመሰግናለን። በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። አሁን ደግሞ በሙዚቃ አረፍ የምንልበት ሰዓት ላይ ደርሰናል። ከእሳቸው ህይወት ጋር የሚስማማ የሚመስል በቅርቡ የወጣ እጅግ ብዙ ድንቅ ኢትዮጵያውያን አርቲስቶች የተካፈሉበትን የአገር ካስማ የተሰኘው ሙዚቃ እንጋብዛችኋለን።
እና ማ ወደ ትብለ ወዲ ቤት ዘግና በነዘ ቤት ክብር ብለ ክብርት አንድና ይከፍታት የሷም ውድ ተታየ ፍቅዋ ሁሉ ካለየ ምነው ታዲያ ዘገየ የኔና ተሴት አለ ለታለ ለታለ አግኒ ተስፋ ፍቅሪ ብርሃን ተጋደሪ مراحيت لهي وصلات يا حاكي كوانيت يا كله أمتي يا وركي شمع برهاني يا مبدح ماي تيجي كعاليت يا كله ويك ما أسيلن
قد سورا سورا هكا بيبا بيبو جيتو أكا
نمر جيتو ومرجا
ቢናቤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ከሙዚቃው በፊት የአዲስ ህይወት የጽና የአልኮል ሱሰኝነት ህክምና ማገገሚያ ማዕከል መስራች ከነበሩት ከሲስተር ይርገዱ ጋር ቆይታ አድርገን ነበር። በዚህው ጋር በተያያዘ አሁን ደግሞ የምናልፈው ሁለት በሱስ ህይወት ውስጥ ወዳለፉ ወጣቶች ታሪክ ነው። እንደሚከተለው አስደምጣችኋለሁ። በዚህ ቃለ መጠይቅ ላይ የህይወቱን ልምድ ሊያጋራን ፈቃደኛ የሆነው የ32 አመት ወጣት ስሙ እንዲጠቀስ አይፈልግም። ወጣቱ በአሁን ሰዓት በሊንከን ዩኒቨርሲቲ የዶክትሬት ትምህርቱን እየተማረ ይገኛል። ከዛሬ 12 አመት በፊት የአዲስ አበባ ዩኒቨርሲቲ የመጨረሻ አመት ተማሪ ሳለ ጥናቱን እንዲያግዝለት በሚል ጫት መቃም እንደጀመረ ይናገራል።
የአዲስ አበባ ዩኒቨርሲቲ 6 ኪሎ የመጨረሻ አመት ተማሪ ያለው ነው። ወደ ሱስ ውስጥ እንደቀልድ የገባሁት ትምህርቶችን ለማጥናት በጋራ ካሉት ፒሮች ወይም ጓደኞች ጋር ካለው ግንኙነት ነው መጀመሪያ ወደ ጫትና ወደ ሲጋራ ሱስ የተለማመድኩት። የተዋወቅኩት ከትምህርት ቤቱ የነበሩትን አንዳንድ ይበልጥ ትጋት የሚጠይቁ ነገሮችን በቀላሉ ማከናወን ይቻላል የሚል ሮንግ ፐርሰፕሽን እና ፊልም ስለነበረኝ ትምህርትን ለማጥናት ፋይናል ፔፐር ለመስራት ወዘተ በሚል አይነት ሁኔታ የተጀመረ በቀላሉ የተጀመረ ቢሆንም ግን ከዛ ቀጥሎ ህይወት ውስጥ ዘልቆ ይገባል እና ወዲያው ግራጁዌት አደረግኩኝ። ስራ አዲስ አበባ ጀመርኩኝ። ገንዘብ ማግኘት ጀመር። ይሄ በትንሹ የተጀመረው ሱስ እጅግ በጣም እያደገ መጣ። እዚህ መጀመሪያ ሲጀምር ጫት ብቻ ነበረ። በጊዜ ሂደት የጫቱ መጠን ዶዙ እየጨመረ ይሄዳል። ግማሽ ወይም ሩብ የሚባል ነገር የሚቃም ከሆነ አሁን ሙሉ ዙርባ ነው የሚባለው። ሙሉ ጫት ወደ መቃም መጀመሪያ ትናንሽ ወጪ የሚያስወጡ የጉራጌ ምናምን የሚባሉ ጫቶች አሉ። አሁን ወደ በለቄ ወደ አወዳይ ምናምን የሚባሉ ወደድ የሚሉ ጫቶች አሉ። ወደዛ መሄድ በመጠን መጨመር። ሲጋራ በዛው ልክ አንድ ሁለት ሶስት ሲጋራ የሚጨስ ከሆነ ወደ ፓኬት ማደግ፣ ወደ ሁለት ፓኬት ማደግ እንደዚህ። እዛ ወደ አልኮል ሱስ ደግሞ ከፍ ማለት። ከአልኮል አልፎ ደግሞ እንግዲህ እዛ ውስጥ ያለው ኮሚኒቲ ልንለው እንችላለን፣ ሱስ አለም ውስጥ ያለው ሰው በተለያየ መንገድ የሚመጡ ድራጎች አሉ። ሳንጃ ቢች ድረስ እንደዚህ አይነት ነገሮች ውስጥ ሰልቶ የመግባት ነገር ነበረ።
ከጥናት ማስኬጃነት ወደ መዝናኛነት የተሸጋገረውና እየሰፋ የመጣው የእጽና የአልኮል አጠቃቀሙ ግን ወደ ኋላ ላይ ህይወቱን ማናጋት ጀመረ ይላል።
በጣም ፈታኝ ነበረ ለኔ። ስራ ኤክቲቭሊ ስራ ነበር፣ ግን ስራ ላይ ከፍተኛ ጫና እያሳደረ ሰው ብዙ አይነት ማንነቶች አሉት። መጀመሪያው ማንነት ሶሻል ማንነቱ ነው። ስለዚህ ለቤተሰብ አዳፈውኛለሽ ሶስት በአራት በአምስት አመት እናትሽ ላታይ ይችላልሽ ትልክሽ ላይ ሰራ ይችላል አንድ አመት ለሁለት አመት። ስለዚህ ምንም ኮምፓስ የሌለው አይነት ላይፍ ነው የሚሆነው ማለት ነው። ሁለተኛው ኢኮኖሚክ ማንነትሽን ይገላል። ሰርቼ በአግባቡ የማገኘውን ገንዘብ ማኔጅ ማድረግ አልችልም። ከሁሉም ኒዶች በበለጠ ሱሱ ነው የምታገኘውን ነገር ኮንሱም የሚያደርገው። ስለዚህ ለሱስ መኖር ማለት ያ ኢቨንቹሊ የኢኮኖሚክ ማንነትንም ይገላል። ሶስተኛው መንፈሳዊ ህይወት ማለት ነው። ይህ እንግዲህ ሱሰኝነት ከመንፈሳዊ ህይወት ጋር ፈጽሞ አንድ ሆኖ ሊሄድ የሚችል ነገር አይደለም። እኔ አስተዳደጌም በክርስቲያን ፋሚሊ ውስጥ ነው፣ ቤተክርስቲያን ውስጥ ነው ያደግኩት። ኳይስ አገለግል ነበረ። እንደ አጋጣሚ ፕሮቴስታንት ነው ቤተሰቦቼ ባክግራውንድ። እንደዚህ አይነት አታችመንት ከቸርች ጋር ነበረኝ። ስለዚህ ኮምፕሊትሊ ከዛ ዲታችድ ሆንኩኝ እና ከሚያመልከው አምላክ የራቀ ሰው ከባህር ወጥቶ እንደሚኖራታ ነው የሚሆነው። እና ያ ቤዚክስ ነው ለሌሎችም ህይወት ውስጥ ላሉ ነገሮች መሳካት። እና ሶ ይሄኛውም ማንነቴ ቀስ በቀስ ኦልሬዲ ሞተ ማለት ይችላለሁ። ሶ በዚህ አይነት ሁኔታ ውስጥ ነበረ በላስት 10 ይርስ የቆየ ከነበረኝ ፖቴንሻል አንጻር ከቤተሰብ ጋር ያለን ግንኙነት ባላቋረጥ ሶሻሊ ከዲዘርት ከማድረጋቸው ሰዎች ብዙ ሰፖርት ባገኝ ህይወቴን መስመር እንዲይዝ ማድረግ ብችል በዚህ 10 አመት ውስጥ አሁን ካይ ከነበርኩበት ብዙ እጥፍ የሚልቅ ቦታ ላይ መገኘት ይችል ነበረ ብዬ ነው የማስበው። ስለዚህ ሲደመር ምንም ነገር እንዳይኖረኝ ነው ከአስር አመት በኋላ ቆሜ ሳይ ብዙ ነገር ኦልሬዲ ከእጄ አምልጦ ሄዷል። ብዙ ነገር ሎስት አድርጌያለሁ ብዬ ነው አጠቃላይ እሱ ህይወቴን ስደመድም እንደዚህ ነው የምደመድመው።
ልክ እንደሱ ሁሉ ተመሳሳይ ህይወትን ያሳለፈው የ28 አመቱ ወርቁ ጉርሙሱ ባለትዳርና የአንድ ልጅ አባት ነበር። በአዲስ አበባ ፖሊስ አባልነት ቺቺኒያ በሚባለው አካባቢ ተመድቦ በሚሰራበት ወቅት ወደ ሱስ መማረኩን ይገልጻል። ነገር ግን ከጊዜ በኋላ በሱሱ ምክንያት ትዳሩን ፈቶ ጎዳና ላይ እስከመውደቅና ህይወቱን ለማጥፋት እስከመሞከር ድረስ ደርሼ ነበር ይላል።
ፖሊስ አባል ነበር አምስት በዛን ሰዓት አስገባውም ያን ስራ እየሰራው ሚስት ነበረኝ ልጅ ነበረኝ። ማስተዳደርም አቃተኝ። ሱሴ እንዲሰነሰረ ጠቅመው በሰዓት ስማይናልጠብቀን በአግባቡ ስራ አልሰራ አስቸግር ነበር። ነው ያው ባለቤት ያለ እንዲ ይሻለ ልጅ ያለ እንዲ ይሻለ ምንም ነገር እየተሰምጣ ነበርም። እሷም ስቤ ስቦቻ ተመለከች። ከዛ በኋላ
ከሱስ ህይወት ለመውጣት ታዲያ ሁለቱ ወጣቶች በተለያዩ አጋጣሚዎች ወደ ቅዱስ ጳውሎስ ሆስፒታል ማምራታቸውንና በዛ በነበራቸው ቆይታም ወደ አዲስ ህይወት የጽና የአልኮል ሱሰኝነት ህክምና ማገገሚያ ማዕከል መግባታቸውን ያጋራሉ። ሁለቱም ታዲያ የመጀመሪያዎቹ 10 ቀናት ከባድ ቢሆንም ከዛ በኋላ በነበሩት ቆይታዎች ግን ማገገሚያ ማዕከሉ ወደ ውስጣቸው እንዲያዩና በገዛ ህይወታቸው ላይ ኃላፊነትን በመውሰድ እንዲለወጡ እንዳደረጋቸው ይናገራሉ። ስሙ እንዲጠቀስ ያልፈለገው እንግዳችን ሁኔታውን እንዲያብራራዋል።
በእውነት እንደዚህ አይነት ማዕከል ኢትዮጵያ ውስጥ መኖሩን አላቅም ነበረ በነበረኝ መረጃ አጥረት እና ብዙ ጊዜ የተገነባ ነገር በቀላሉ ደርምሶ መውጣት በጣም ከባድ ነው። ስለዚህ መጀመሪያ ጳውሎስ ሆስፒታል ላይ ትንሽ የቆይታ ጊዜ ይኖረኛል። ይሄ ጤና ባለሙያዎች ዲቶክሲፊኬሽን የሚሉት አለ። እስከ 10 ቀን ሰውነት የለመደውን አንዳንድ ሱሶች እንዲተው በመድኃኒት እየታገዘ የሚቆይበት ነው። ስለዚህ ያኔ ከባድ ነበር። 10 ቀን እንግዲህ እንደ መኪና ሞተር ወርዶ ውስጥ ያለው ነገር የተሰራው የሚመስለኝ አዲስ ህይወት የሱስ ማገገሚያ ማዕከል ከገባው በኋላ ነው። እዛ ጋር ሱስን ሪሊ የማከም ጉዳይ አለ። ሐኪሞች አሉ። አርክቴክት ሚካኤል ሽፈራው የመሰሉ ትላልቅ ሰዎች ይመጣሉ። ዶክተር ምህረት ደበበ ሰዎች ይመጣሉ። ብዙ እውቀትን ሼር የማድረግ ነገር አለ። መጀመሪያ ሱሰኛው ራሱ ሱሰኛ እንደሆነ ማምን፣ ይሄ በራሴ ድክመት በህይወቴ ውስጥ የገባ ነገር ነው፣ ስለዚህ ያንን አምናለሁ ብሎ ከእምነት ነው ህክምናውም ጀምረው። እና በዚህ 10 አመት ውስጥ የተገነቡ እያንዳንዱ ሮንግ ፐርሰፕሽኖች፣ ሮንግ እውቀቶች በቀስ ዲኮንስትራክት እንዲያደርጉ ያደርጋል። ያንን የሚፈጥር አይነት ሲትዌሽን ነው። ስለዚህ ላይብሬሪ አለው፣ መጽሐፍቶች አሉ ሱስ ጋር የተያዙ። ከዚህ በላይም በጣም አጎኒ ውስጥ ማለት በጣም ጭንቀት እና ከፍተኛ ስቃይ ውስጥ ያሳለፉ ሰዎች ታሪክ እዛ የማንበብ ነገር አለ። ግሩፕ ቴራፒ ይደረጋል። ከዚህ ሱስ እንዴት መውጣት ይችላል የሚል የሶስት ወር የሁለት ወር የአንድ አመት የስድስት ወር የሁለት አመት እና የአምስት አመት እቅድ ፐርሰናሊ እንዲታቀድ ይደረጋል። ከቤተሰብ ጋር ያለውን ግንኙነት በጣም የተበላሸውን ግንኙነት እንዴት ሪስቶር ማድረግ ይቻላል የሚለው በደንብ ይሰራበታል። ስፒሪቹዋል ላይፍ እንዴት ሪስቶር ማድረግ ይቻላል የሚለው ይሰራበታል። እና እንደዚህ አይነት ሆሊስቲክ የሆነ ኢንተርቬንሽን ስለሆነ አንድ ሰው ከዚህ ነገር ውስጥ ወጣለው ብሎ ከመጣ አይዲያል ፕሌስ ነው ብዬ ነው።
ወጣቶቹ ሌላም የሚያስማማቸው ነገር አለ። እነሱ ራሳቸውን ለውጠው ቢወጡም ወደ ሱስ የሚጋብዙ ነገሮች ግን ጨምረውና ይበልጥ ማራኪ ሆነው እንደሚመጡ የሚለው። ለዚህ ደግሞ ከማዕከሉ ጋር የፈጠሩት ያገልግሎት ቁርኝትና የነሱን የህይወት ተሞክሮ ከአዲስ ወጣቶች ጋር በማጋራት ከድሮ ህይወታቸው መራቃቸውን ይናገራሉ። ወርቁ ጉርሙሱ በአሁን ሰዓት በማዕከሉ ተቀጥሮ የሚያገለግል ሲሆን ሌላኛው ወጣት እንግዳችንም ይህን መሰል ማዕከል አይነቶች መበራከት አለባቸው ብሎ እንደሚያምን በመግለጽ በራሱ ሌላ ተመሳሳይ ተቋም ለመመስረት እየሰራ መሆኑን አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዝግጅት ኤደን ገረመው ከዋሽንግተን ዲሲ።
My bones, it goes electric, wavy when I turn it on. Off to my city, off to my home. We're flying up, no ceiling when we in our zone. I got that sunshine in my pocket, got that good soul in my feet. I feel that hot blood in my body when it drops. Ooh, I can't take my eyes off of it, moving so phenomenally. Come on, rock the way we rock it. Don't stop.
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን በዚህ ውስጥ ልንሰናበታችሁ ነው። ሰለሞን አዋተ በአርቶቱ፣ ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ ዘጋቢዎች ጋር በመሆን አብረናችሁ ቆይተናል። በነገው ምሽት በመደበኛው መርሃ ግብራችን እንገናኝ እያልን በዚሁ እንሰናበታለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ ማህሪክ ላይ ለጋቢና ቪ እያላችሁ አድርሱን። መጀመርነው ሙዚቃ እንሰናበታችኋለን። ደህና ደሩ።